ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ግንቦት 16 2016 ዓ.ም ስርጭታችን ጀመረ። የኮረምና አፍላ አካባቢ ተፈናቃዮች አስቸኳይ የድጋፍ ጥያቄ ስለማቅረባቸው፣ አፍሪካ ከዓለም ተፈናቃዮች ሕዝብ ግማሹን ስለማስጠልለዋ፣ እንዲሁም አሜሪካ ከኬንያ ጋር ያላትን የጸጥታ ትብብር ከፍ ስለማድረጓና ሌሎች ጉዳዮችን በምሽቱ አካትናል። አድማጮቻችን እንዲሁም ተመልካቾቻችን እንደምንላችኋል፣ እንደምናምሽታችኋል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ንጉሡ ታምሬ ደግሞ በቅንብሩ አብሮኝ ይቆያል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆይ ይሁን። አጫጭር የዓለም ዜናዎች ይቀድማሉ።
ጤና ይስጥልን። በድጋሚ አድማጮች እንደምናመሻችሁ፣ ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የአሜሪካው ፕሬዚደንት ጆ ባይደን ዋይት ሀውስ በመንግስት ደረጃ ከሚያደርጋቸው ትልልቅ ግብዣዎች አንዱ ዋሽንግተንን በመጎብኘት ላይ ላሉት የኬንያው ፕሬዚደንት ዊሊያም ሩቶ አድርገዋል። እንደ አውሮፓ አቆጣጠር ከ2008 ጀምሮ በዋይት ሀውስ ለአንድ አፍሪካዊ አገር እንዲህ ያለ የራት ግብዣ ሲዘጋጅ ይህ የመጀመሪያው ነው። የባይደን አስተዳደር ካዘጋጃቸው ብሔራዊ የራት ግብዣዎች ውስጥ ይህ ስድስተኛውና ትልቁ ነው። ኬንያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ከሆኑት ሀገራት ውጭ በአጋርነት ከተመረጡ አገሮች አንዷ እንድትሆን መወሰናቸውን ፕሬዚደንት ባይደን ተናግረዋል። ኬንያ ለዚህ ስትመረጥ ከሳህራ በታች ካሉ አገራት የመጀመሪያዋ ሆናለች። ዝርዝሩ በዜና መጽሔት ይቀርባል። ጋና 5.4 ቢሊዮን ዶላር እዳዋን በአዲስ መልክ ለማዋቀር ቻይናና ፈረንሳይን ጨምሮ ከዓለም አቀፍ አበዳሪዎች ጋር የሁለትዮሽ የመግባቢያ ስምምነት ተፈራረመች። የምዕራብ አፍሪካዊቷ አገር ከስምምነት የደረሰችው እዳዋን መክፈል እንደማትችል ይፋ ካደረገች ከአንድ ዓመት ተኩል በኋላ መሆኑን ሁለት የመንግስት ምንጮች ዛሬ አርብ ተናግረዋል። የመግባቢያ ሰነዱ ዓለም አቀፉን የገንዘብ ድርጅት አይኤምኤፍ የጋናን እዳ በሶስት ዓመት እንዲሸፍን ከመደበው የሶስት ቢሊዮን ዶላር መርሃ ግብር ውስጥ 360 ሚሊዮን ዶላር ገንዘብ እንዲለቀቅ ይፈቅዳል። ይህ በሚቀጥለው ወር ይጸድቃል ተብሎ ይጠበቃል። ስምምነቱ አንዴ ከተፈረመ በኋላ የፓሪስ አበዳሪዎች ክለብ አባላት ባለፈው ጥር ወር በደረሱበት ስምምነት መሰረት ቻይናና ፈረንሳይን ጨምሮ ኦፊሳላዊ አበዳሪዎች እዳውን መልሶ ለማዋቀር መሰረት ይሆናቸዋል። ጋና ወደ 30 ቢሊዮን ዶላር ከሚደርሰው የውጭ ብድሯ አብዛኛውን መክፈል ባለመቻሏ እዳቸውን መክፈል ካልቻሉ የአፍሪካ ሀገሮች ከዛምቢያ ቀጥሎ ሁለተኛዋ ሀገር ሆናለች። ወርቅ፣ ኮካ እና ዘይት የመሳሰሉ ምርቶችን ላኪ የሆነችው ጋና እዳዋን መክፈል ያልቻለችው በኮቪድ ወረርሽኝ ወቅት ሲሆን በዘመናት ከደረሰባት ውድቀት ለመውጣት እየታገለች መሆኑም ተመልክቷል። እንደ አውሮፓ አቆጣጠር ጥቅምት 7 በሐማስ ታጣቂዎች ከተገደሉት በተጨማሪ የሶስት ታጋቾች አስክሬን በጋዛ መገኘቱን የእስራኤል ጦር ዛሬ አርብ አስታወቀ። ሟቾቹ ሃናን ያብሎንካ፣ ሚሸል ኒሰምባና ኦሪዮን ሄርናንዴስ ሲሆኑ ቤተሰቦቻቸው እንዲያውቁ ተደርጓል። ይህ የተገለጸው የተባበሩት መንግስታት ከፍተኛው ፍርድ ቤት እስራኤል ወታደራዊ ዘመቻዋን በማቆም ግዛቱን ለቃ መውጣት አለባት በሚለው ሀሳብ ላይ ውሳኔ ለመስጠት በዝግጅት ላይ እያለ ነው። በጥቅምት 7 ጥቃት በሐማስ የሚመሩ ታጣቂዎች 1200 የሚጠጉ አብዛኞቹ ሲቪሎች የሆኑ ሰዎችን ገድለዋል። ሌሎች 250 የሚጠጉ ሰዎችን ደግሞ አግተው ወስደዋል። እስራኤል 100 የሚጠጉ ታጋቾች አሁንም በጋዛ ታስረው እንደሚገኙ ከተጨማሪ 30 የሚጠጉ አስክሬኖች ጋር እንደሚገኙ ገልጻለች። ይህም ጥቃት ተከትሎ እስራኤል ጦርነቱን በጋዛ የጀመረች ሲሆን እስካሁን በተካሄደው ጦርነት የጋዛ ጤና ጥበቃ ሚኒስቴር እንደገለጸው ቢያንስ 35,000 ፍልስጤማውያን ተገድለዋል። በግድያው ተዋጊዎችና ሲቪሎች ተለይተው አልተመለከቱም። በካታር በዩናይትድ ስቴትስና በግብጽ ሸምጋይነት እየተካሄደ ያለው ድርድር ብዙም መሻሻል አላሳየም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የጋዛውን ጦርነት የተቃወሙ የሃርቫርድ ምሩቃን ስነ ስርዓቱን አቋርጠው ወጡ። የመመረቂያ ልብሶቻቸውን የለበሱ በመቶዎች የሚቆጠሩ የሃርቫርድ ዩኒቨርሲቲ ተማሪዎች የጋዛውን ጦርነት በመቃወም ትላንት ሐሙስ የተካሄደውንም የምርቃት ስነ ስርዓት አቋርጠው ወጥተዋል። ተማሪዎቹ የወጡት ነጻነት፣ ነጻነት ለፍልስጤም የመሳሰሉትን መፈክሮችን እያሰሙ ነበር። የሐሙሱ ክስተት የታየው በዩኒቨርሲቲ ግቢዎች ለሳምንታት ከዘለቀው ተቃውሞ በኋላ ነው። የትምህርት ቤቱ ኃላፊዎች ከምረቃው ስነ ስርዓት አንድ ቀን በፊት ከትላንት በስቲያ ረቡዕ እንዳስታወቁት ድንኳን በመትከል ግቢ ውስጥ በነበረው ተቃውሞ የተሳተፉ 13 የሃርቫርድ ዩኒቨርሲቲ ተማሪዎች ከክፍል ጓደኞቻቸው ጋር ተሰልፈው ዲግሪያቸውን አዳራሽ ውስጥ መቀበል አይችሉም። አንዳንድ ተማሪዎች የተከለከሉትን ተማሪዎች በመጥቀስ አብረውን እንዲወስዱ ፍቀዱላቸው ሲሉ በህብረት ባሰሙት ጩኸት ጠይቀዋል። ተማሪዎችን የወከለችው ተናጋሪ የ13ቱን ተማሪዎች በመጥቀስ በግቢ ውስጥ የመናገር ነጻነት፣ ህዝባዊ እምቢተኝነትና መቻቻል አለመኖሩ በእጅጉ እንዳሳዘናት ተናግራለች። የዩክሬን ባለስልጣናት በሰሜን ምስራቅ ካርኪቭ ከተማ ትላንት ሐሙስ በደረሱ የሩሲያ ጥቃቶች ቢያንስ 7 ሰዎች ተገድለዋል፣ በትንሹ 28 ሰዎች ቆስለዋል ሲሉ ተናገሩ። የዩክሬን ባለስልጣናት በሰሜን ምስራቅ ካርኪቭ ከተማ ትናንት ሐሙስ በደረሱ የሩሲያ ጥቃቶች ቢያንስ 7 ሰዎች ተገድለዋል፣ በትንሹ 28 ሰዎች ቆስለዋል ሲሉ ተናግረዋል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ጥቃቱ እጅግ ጭካኔ የተሞላበት ነው ብለዋል። ከዛሬው የሩሲያ ኢላማዎች መካከል የዩክሬን ትልቁ የህትመት ተቋም አንዱ ነበር ያሉት ዘለንስኪ የሚሳኤል ጥቃቱ ብዙ ሰዎችን ገድሏል፣ አቁስሏል፣ የመጽሐፍ ማከማቻና ቁሳቁሶች በእሳት ወድመዋል ብለዋል። ብዙ የዩክሬን አታሚዎች መጽሐፎቻቸውን እዚያ ማሳተማቸውን ዜሌንስኪ ገልጸው ይህ የሩሲያ ኢላማ ነው፣ አሸባሪዎች ሁሉንም የህይወት ዘርፎች ማቃጠልና ማጥፋት ይፈልጋሉ ብለዋል። ወደ 1 ሚሊዮን የሚጠጉ ነዋሪዎች ያሏት ካርኪቭ ከሩሲያ ድንበር 19 ኪሎ ሜትር ርቀት ላይ የምትገኝ ሲሆን እስካሁን 15 ያህል ጊዜ በሩሲያ ሚሳይሎች መደብደቧን ባለስልጣኖች ይናገራሉ። ዜሌንስኪ እንዲህ ያሉ የሚሳይል ጥቃቶችን የሚከላከሉበትን መሳሪያዎች ከምዕራባውያን አጋሮች ባለማግኘታቸው የተሰማቸውን ቅሬታ ገልጸዋል። ዩናይትድ ስቴትስ ለዩክሬን የ275 ሚሊዮን ዶላር ወታደራዊ እርዳታ እያዘጋጀች መሆኑን በርካታ ባለስልጣናት ለሮይተርስ ተናግረዋል። በመጨረሻም ታይዋን ምንም እንኳ በዚህ ዓመቱ የዓለም ጤና ምክር ቤት ጉባኤ በቻይና ጣልቃ ገብነት የተነሳ ባትጋበዝም ከስብሰባው ጎን ለጎን ሁሉንም የዲፕሎማሲና ባህላዊ ግንኙነቶች አቅሟን በመጠቀም ተጽዕኖ ለማሳደር እንደምትሞክር ዛሬ አርብ በሰጠችው መግለጫ አስታወቀች። ታይዋን ከአብዛኞቹ ዓለም አቀፍ ድርጅቶች የተገለለችው ቻይና በዲሞክራሲያዊ መንገድ የምትመራውን ደሴት እንደ ግዛቷ አድርጋ በመውሰድ በምታሰማው ተቃውሞ ነው። በታይፔ ንግግር ያደረጉት የታይዋን ጤና ጥበቃ ሚኒስቴር ቺው ታይ ዩዋን የታይዋን ልዑክ ቡድን ከወዳጅ አገራት ጋር ለመሰብሰብ ወደ ጄኔቭ ይሄዳል ብለዋል። ታይዋን እንደ ኤሮፓ አቆጣጠር ከ2009 እስከ 2016 ከቻይና ጋር ታሪካዊ የንግድና የቱሪዝም ስምምነቶችን ባደረጉት የወቅቱ ፕሬዚደንት ማዩንግጁ አስተዳደር ዘመን በዓለም ጤና ድርጅት ጉባኤ በታዛቢነት ተሳትፋለች። ቤጂንግ የታይዋንን ተሳትፎ ማገድ የጀመረችው እንደ ኤሮፓ አቆጣጠር በ2017 የቀድሞ ፕሬዚደንት ታይ ኢንግዌን ካሸነፉ በኋላ ነው። ፕሬዚደንቱ ቻይናና ታይዋን ሁለቱም የአንድ ቻይና አካል ናቸው በሚለው የቻይና አቋም ባለመስማማታቸው ቻይና ደስተኛ አልሆነችም። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ አርብ ግንቦት 16 2016 ዓ ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ በምስልና ድምፅ ቅንብር ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋም አብረውን አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከመደበኞቹ የራዲዮ ቴሌቪዥን ሞገዶቻችን በተጨማሪ amharic.voanews.com ኦፊሳላዊ ገጻችን ላይ እንዲሁም ደግሞ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ዕለቱ አብይ ርዕስ ዘገባ እንሻገር። ከኮረምና አፍላ ወረዳዎች ተፈናቅለው ወደ ሰሜን ወሎና ዋግምራ ብሔረ ዞኖች ተጠልለዋል የተባሉ ከ35000 በላይ ተፈናቃዮች ከወር በላይ ያለምንም የምግብ ድጋፍ መቀመጣቸውን ገለጹ። የኮረም ከተማ አስተዳደር በተፈናቃዮቹ ላይ ደርሷል ስላለው ሰብአዊ ጉዳት ለሚመለከታቸው መንግስታዊ አካላት ጥያቄ ቢያቀርብም ምላሽ አለማግኘቱንም ገልጿል። የፌደራል አካላትና የክልሉ መንግስትም ለችግሩ በቂ ትኩረት አልሰጡም ሲሉ ቅሬታቸውን አሰምተዋል። በጉዳዩ ላይ ከክልሎችና ከፌደራሉ መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። መስፍን አራጌ የጉዳዩን ዝርዝር ይዟል።
ባቸው አካባቢዎች መካከል ከኮረም ከተማና የኦፍላ ወረዳ ቀበሌዎች ውስጥ በቅርቡ ተፈናቅለው ወደ ሰሜን ወሎና ዋግምራ ብሔረሰብ ዞኖች የተጠለሉ ተፈናቃዮች ቁጥር ከ35000 ማለፉን የኮረም ከተማ አስተዳደር አስታውቋል። አካባቢዎቹ ከትግራይ ክልል ተከስክሶ ወደ ሰሜን ኢትዮጵያ አማራና አፋር ክልል የተስፋፋው ጦርነት ከመቀስቀሱ አስቀድሞ በትግራይ ክልል አስተዳደር ስር የነበሩ ሲሆን ከጦርነቱ በኋላ ደግሞ በአማራ ክልል አስተዳደር ስር ሲተዳደር የቆየ ነው። ተፈናቃዮቹ እንደሚሉት ካንዶር ከ9 ቀናት በፊት ከትግራይ ክልል መጡ ያሏቸው ታጣቂዎች አካባቢዎቹን መልሰው በመያዛቸው ምክንያት በተፈጠረው የጸጥታ ስጋት ወደ ዋግምራ ብሔረሰብ አስተዳደር ዞን ሰቆጣና ሐሙሲት ከተሞች፣ ወደ ሰሜን ወሎ ዞን ቆቦና ወልዲያ ከተሞች እንዲሁም ወደ ደቡብ ወሎ ዞን ደሴና ኮምቦልቻ ከተሞች መፈናቀላቸውን ተናግረዋል። የኮረም ከተማ አስተዳደርም ይህንን አረጋግጧል። ከወለዱ አራተኛ ወራቸው እንደሆነ የሚናገሩት ወይዘሮ ጻይ ተካ በጸጥታ ስጋት ምክንያት ወደ ቆቦ ከተማ ተፈናቅለው አስቸጋሪ ህይወትን እየመሩ እንዳሉ ለአሜሪካ ድምጽ በስልክ ገልጸዋል።
አጋጣሚ ነው አወጣጣ ስንም ኖርማል አሁን አስበው ምናምን ቢሆን ችግር የለውም። ቢያንስ በልጅ ልብስ አትይዝ ምናስል እንግዲህ መንግስት የያዘው ነገር ነው ብለህ ተረጋግተ ተቀምጠ እያለ እንደገና አዲስ ህይወት እንደገና ሀ ብለህ መጀመር ሆነብን። ስንወጣም በድንገት ነው የወጣ ነው። ምንም የያዝነው ነገር የለም። እኔ አሁን እንደ ራሴ በቅርብ ጊዜ ነው የወለድኩት። ወደ ስራ የምመለስበት ሰዓት ነው የነበረው። ልጅ ከመያዛችን አንጻር በጣም ይከብዳል። አንደኛ ኮንዲሽናችን የኛ ቀዝቃዛ ነው። ህጻናት እዚህ ሙቀት ላይ ይዘን በጣም ነው የሚከብደው። ሌላዎቹ እንኳን ትንሽ ከፍ ያሉ ምናምንም ስለሆኑ ሰውም ወደ አንድ ቤተሰብም አርግ ያለው እጣ ለሶስት ለአራት ተደርጎ ተሰጠን። ምን ከምን ታደርገዋለ? በየትኛው አቅም እንትን ትለዋለን?
በሌላ በኩል አወዛጋቢ ወይም አጨቃጫቂ እየተባሉ የሚጠሩ አካባቢዎችን በተመለከተ የትግራይ ክልል ጊዜ አስተዳደር ምክትል ፕሬዚደንት ሌተናል ጀነራል ታደሰ ወረደ ሰሞኑን መቀሌ ላይ በሰጡት ጋዜጣዊ መግለጫ አካባቢዎቹ የሚታወቁ የትግራይ ክልል ይዞታ ናቸው፣ አከራካሪ አይደሉም ማለታቸው መዘገባችን ይታወሳል። በአንጻሩ የአማራ ክልል መንግስት የወሰንና የማንነት ጥያቄ የሚነሳባቸው አካባቢዎች የህዝብ ይሁንታ ሳይጠየቅባቸው ህወሓት በኃይል ከተቆጣጠራቸው በኋላ በህገ መንግስቱ እንዲታወቁ ያደረጋቸው ናቸው ሲል ይሟገታል። ስማቸውን በደህንነት ስጋት ምክንያት እንዳንጠቅስ የጠየቁ ሌላው የኮረም ከተማ ተፈናቃይ መሆናቸውን በስልክ የነገሩን በሰቆጣ ከተማ ተጀምሮ ባልተጠናቀቁ የግለሰብ መኖሪያ ቤቶች ውስጥ ከቤተሰባቸው ጋር ተጠልለው እንደሚኖሩ አስታውቀዋል።
ከአንድ ወር ከዘጠኝ ቀን ሆኖናል። አሁን ከወጣን ከኮረም ምንም አይነት የሰብአዊ ድጋፍ የለም። ተፈናቃዩን ሰቆጣ ከተማ ላይ ለነፍሳቸው ያደሩ ሰዎች ነው አስጠግተውት የሚኖሩት። ምንጣፍ የለም፣ ብርድ ልብስ የለም፣ ምንም አይነት አቅርቦት የለም። በአጠቃላይ ውሃ የለውም፣ መብራት የለውም። አካባቢ ተፈናቃይ ኦልሬዲ ወደ ቤተሰብ ወደ ማስቸገር ወደ ልመና ነው ወጥቶ ያለው።
የኮረም ከተማ ከንቲባ ብርሃኑ ኃይሎ ሰብአዊ ድጋፍ ለማግኘት ተደጋጋሚ ጥያቄ ቢያቀርቡም አጥጋቢ ምላሽ አለመኖሩን አመልክተዋል። የተፈናቃዮቹ ሁኔታ በዚሁ ከቀጠለም ሰብአዊ ጉዳቱ ሊባባስ እንደሚችል አሳስበዋል።
የእርዳታው ነገር ብዙ ጊዜ እንጠይቃለን። ብዙ ተረጂ ነው ያሉ ሰሜን ወሎ ቆቦ ወልዲያ አካባቢ ያለው ሰቆጣም አለ። እስካሁን ተገቢ የሆነ ምላሽ ግን አልተሰጠም። አንድ ጊዜ ቀይ መስቀል ብቻ አንድ ጊዜ ብቻ ነው የሰጡን፣ የተወሰነ የቤት ቁሳቁስ ነው የሰጡን እንጂ ሲል አሁን ሰሜን ወሎ በተለይ ያለው ይሄ የዋግ ተፈናቃይ የኮረምና የወፍላ ዛታ በተለይ ቆቦና ወላ ያሉት ተፈናቃይ ግን እስካሁን ድረስ እህል አላገኘም ማለት ነው። እኛ እንጠይቃለን፣ ተከታታይ ሰሜን ወሎ አስተዳደር እንጠይቃለን፣ የሰሜን ወሎ ምግብ ዋስትና እንጠይቃለን፣ ዋግን እንጠይቃለን። ዞሮ ዞሮ እስካሁን ግን ህዝባችን የተሰቃየ ነው ያለው።
የማንነትና ራስን በራስ የማስተዳደር ጥያቄ በሚነሳባቸው የኮረምና የኦፍላ አካባቢዎች እየደረሰ ያለው ሰብአዊ ቁሳዊና ስነ ልቦናዊ ጉዳት በይፋ እንደሚታወቅ የጠቀሱት ከንቲባው፣ ሆኖም በክልላዊ መንግስቱና በሚመለከታቸው የፌዴራል መንግስት አካላት በኩል የተሰጠው ትኩረት አነስተኛ ነው ሲሉ ቅሬታቸውን አሰምተዋል።
ከመጀመሪያም ስንወጣ በጣም በሚያሳዝን ሁኔታ ነው የመጣ ነው ማለት እስካሁን ድረስም እኛ በጣም የሚያሳዝነ መንግስት የሰጠው ምላሽ የለም እስካሁን ማለት እንችላለን። የታላችሁ እኮ ነው የሚለን ሀይል የለም ሲል አሁንም ህዝቡ በጣም የተሰቃየ ነው ያለው። መንግስት አሁንም አጭር የሆነ መልስ እንዲሰጠ ነው የምንፈልገው።
ችግሩ በዞኑ አቅም የማይፈታ እንደሆነ ለአሜሪካ ድምጽ የተናገሩት የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ አለሙ ይመር ደግሞ ከመንግስት ምላሽ እየተጠባበቁ እንደሚገኙ አመልክተዋል።
አለማጣ ከተማ፣ ራያ አለማጣ፣ ራያ ባላ፣ ኦፍላና ዛታ እንዲሁም ኮረም ከተማ ተፈናቃዮች ናቸው። ያው እንደሚታወቀው እስከዛሬ ድረስ ተፈናቃዮች ሲመጡ የፌደራል መንግስቱም የክልል መንግስቱም እንዲሁም እንጂዎቹም በጋራ በመሆን ድጋፍ የሚያደርጉበት ሁኔታ ነበረ። አሁን ባለው ሁኔታ ግን እነዚህ ተፈናቃዮች አንድ ጊዜ ብቻ 1090 ኩንታል ለ7200 የሚሆኑ ተፈናቃዮች ድጋፍ ነው የቀረበው። ከዛ በኋላ ድጋፍ እስካሁን ድረስ ያገኙበት ሁኔታ አልተፈጠረም። ያው እኛ ጥያቄውንም በተደጋጋሚ ጠይቀናል። አሁን ባለው ሁኔታ ግን በመንግስቱ በኩል ፈጣን የሆነ ምላሽ ለጊዜው ማግኘት አልተቻለም። በዞኑ አቅም አሁን እነዚህን ተፈናቃዮች የምደግፍበት እድል አይደለም ያለው። አንደኛ አካባቢው ሁለቴ ሶስቴ በጦርነት ወረራ የተካሄደበት አካባቢ ነው። ድርቅም አለ፣ የኑሮ ውድነቱም አለ። ራሱን ትሪት ማድረግ የሚችልበት ኮንዲሽን ላይ አይደለም ዞኑ ያለበት ሁኔታ።
በጉዳዩ ላይ የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊን ዶክተር መንገሻ ፈንታውንም ሆነ የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትሩን ዶክተር ለገሰ ቱሉን በስልክ ለማግኘት ያደረግነው ጥረት ለዛሬው አልተሳካም። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ቀደም ብሎ መስፍን ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ኦሮሚያ ክልል ይወስድናል። በምስራቅ ወለጋ ዞን ኪረሙ ወረዳ ባለፉት ዓመታት በተፈጠረው የጸጥታ ችግር ተፈናቅለው የነበሩ ከ52,000 በላይ ነዋሪዎች ወደ ቀያቸው መመለሳቸውን የዞኑ አደጋ ስጋት ስራ አመራር ጽህፈት ቤት አስታውቋል። ተመላሾቹ በበኩላቸው በቂ ድጋፍ እንዳልተደረገላቸውና በመሠረታዊ አቅርቦት ችግር ውስጥ እንደሚገኙም አመልክተዋል። የኦሮሚያ ክልል አደጋ ስጋትና ስራ አመራር ኮሚሽን ኃላፊ ሞገስ ኢዳይ ደግሞ ተፈናቃዮቹ በዚህ ግንቦት ወር የምግብ እርዳታ እንደተደረገላቸው ለአሜሪካ ድምፅ ተናግረዋል። ፀሐይ ዳምጠው ዝርዝሩን ዘገባ ይዛለች።
በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ውስጥ ባሉት ቀበሌዎች በተፈጠሩ የጸጥታ ችግሮች ምክንያት ተፈናቅለው የነበሩ ዜጎች ወደ ቀያቸው መለሳቸውን የዞኑ ቡሰ ጎኖፋ ኃላፊ አቶ ዳኝለ ቺሳ ለአሜሪካ ድምጽ አብራርተዋል።
ከኪረሙ ወረዳ ከ52,000 በላይ ነዋሪዎች ነበሩ የተፈናቀሉት። አሁን ሙሉ በሙሉ በሚባል ሁኔታ ወደ ቀያቸው ለመመለስ ተችሏል። በቂም ባይሆን አስፈላጊ ድጋፎች ተደርገውላቸዋል። በዞኑ ቡሳ ጎኖፋ በኩል ከ5000 ኩንታል በላይ እህል ተሰጥቷቸዋል። የፌዴራል ጉምሩክ ኮሚሽን ለዞኑ ካበረከተውና ከ35 ሚሊዮን ብር በላይ ከሚገመቱ ቁሳቁሶች የሚበዛው ለኪረሙ ወረዳ ተልኳል። አሁንም ተመላሾቹ ራሳቸውን እስኪችሉ ድረስ ድጋፉ ይቀጥላል።
የኪረሙ ወረዳ ነዋሪዎች በአንጻሩ ወደ ቀያቸው የተመለሱት ምንም ባልተዘጋጀበት አውላላ ሜዳ ላይ እንደሆነ ተናግረዋል። የወረዳው ነዋሪ መሆናቸውን በስልክ ገልጸው ለደህንነታቸው ሲባል ስማቸውን እንዳንጠቅስ የጠየቁን አንድ ግለሰብ ተመላሾቹ ችግር ውስጥ ናቸው ሲሉ አመልክተዋል።
ስለ እኛ አመላለስ ወደ ክልል የሚላከው ሪፖርት ስህተት ነው። ህዝቡ ወደ ቀየው ሳይመለስ ተመልሷል፣ መደበኛ ኑሮውን እየኖረ ነው ይባላል። የተመለሱት ግን በባዶ ሜዳ ላይ ናቸው። ቤት ንብረታቸው ተቃጥሏል። አሁን የተመለሰው ህዝብ በቂ ድጋፍ አግኝቷል ማለት አይቻልም። ከተመላሾቹ የተወሰኑቱ ሚሊሻ ዘመድ ወዳላቸው ተጠግተዋል። ሌሎቹም ከወራት በፊት ከቀይ መስቀል በድጋፍ የተገኘውን ሸራ ወጥረው እንደምንም እየኖሩ ናቸው። ስለዚህ አስቸኳይ እርዳታ መቅረብ ይኖርበታል። የክልሉ መንግስት ትክክለኛ መረጃ ለማግኘትና ህዝቡን ከችግር ለመታደግ በአካል ተገኝቶ እንዲጎበኘን ጥሪ እናቀርባለን።
የተፈናቃዮች ቤተሰብ እንደሆኑ የገለጹልንና በተመሳሳይ የደህንነት ስጋት ስማቸውን በምስጢር እንድንይዝ የጠየቁን አስተያየት ሰጪም ተፈናቃዮቹ አስቸኳይ እርዳታ ይሻሉ ይላሉ።
ይህ ህዝብ በዛፍ ስር ነው የተጠለለው። ወደ በረሃ የወረደው ሸራ ወጥሮ እየኖረ ነው። በከተማ ውስጥ በተጠለልንበት ቦታም ተበታትነን ነው ያለነው። በቀጣዩ ዓመት ራቡ ይከፋል ብለን ዘር ለመዝራት እየደከምን ነው። ይህም እኛም ለከፋ ችግር እንዳንጋለጥ የሚረዱንንም እንዳናስቸግር ብለን እንጂ መልሶ የማቋቋሙ ሁኔታ ተመቻችቶልን አይደለም። በእርግጥ ዛሬ ከቀደመው የተሻለ አንጻራዊ ሰላም አለ። ይሁንና አሁን በጣም አስፈላጊው ነገር ምግብ ነው።
እኛ አስተያየት ሰጪ የወደሙ መሰረተ ልማቶች ትኩረት ሊሰጣቸው እንደሚገባ አክለው ተናግረዋል።
ህዝቡ የተመለሰው ምንም በሌለበት ነው። መንገድ፣ ትምህርት ቤት፣ ድልድይ፣ የጤና ተቋማት፣ በአጠቃላይ መሰረተ ልማቶች በሌሉበት ነው። መጠለያም የለም። ሁሉም በየቦታው ሸራ ወጥረው እየኖሩ ናቸው። እንደቻሉት ቶሎ የሚደርስ ዘር ለመዝራት እየታተሩ ናቸው። ነገር ግን ዘርና ማዳበሪያ የለም። ለመግዛትም ገንዘብ የለም። መንግስታዊም ሆኑ መንግስታዊ ያልሆኑ ተቋማት ድጋፍ ያስፈልጋል።
ነዋሪዎቹ ባሰሙት ቅሬታ ላይ ምላሽ የሰጡት የኦሮሚያ ክልል ቡሰጎኖፋ ኃላፊ አቶ ሞገስ ደኤ እየተደረገላቸው ያለው ድጋፍ ይቀጥላል ብለዋል።
ምርት ዘርን በተመለከተ የክልሉ ግብርና እየሰራበት ይገኛል። በእኛ በኩል መልሶ ማቋቋምና ራሳቸውን እስኪችሉ ድረስ ምግብን ጨምሮ አስፈላጊ ድጋፍ እናደርጋለን። የኪረሙ ወረዳን በተመለከተ ህዝብን ያሳተፉ ስራዎች እየተሰሩ ናቸው። በዚህ ወር የምግብ እርዳታ ተመድቦላቸው ሊጓጓዝ በዝግጅት ላይ ነው። በሚቀጥለው ወርም ችግሩ እስኪፈታ ድረስ ይቀጥላል። በዋናነት ግን ራሳቸውን ለማስቻል እየሰራን እንገኛለን።
የግጭት ተፈናቃዮች ወደ ቀያቸው ሲመለሱ መንግስት ደህንነታቸውን የመጠበቅና የመከታተል ግዴታ እንዳለበት የፖለቲካ ጉዳዮች ተንታኝ ዳይሞ ዳሌ ያስገነዝባሉ።
መጀመሪያም ቢቻል እንዳይፈናቀሉ ማድረግ የመንግስት ኃላፊነት ነው። ከተፈናቀሉ በኋላ ደግሞ መመለስና ሰው ማረጋገጥም የመንግስት ኃላፊነት ነው። የተወሰኑ አካባቢዎች ተፈናቃዮች ተመልሰዋል፣ ሰላም ሰፍኗል ብሎ መንግስት ከመለሰ በኋላ አሁንም እንሰጋለን የሚል ሚዲያ ላይ አልፎ አልፎ ያለው ዋናው ነገር የአካባቢ ባለስልጣናት ተጠያቂ ናቸው። ያንን አካባቢ ሰላም የማስከበር የሰው ሕይወት የመጠበቅ በክልላቸው ያለ ቀበሌም ይሁን ወረዳም ይሁን ክልልም ይሁን የመመለስ መጠበቅ ግዴታቸው ነው። ከአቅማቸው በላይ የሚሆን ነገር ከተፈጠረም ደግሞ ለፌደራል መንግስት ጣልቃ እንዲገባ ማድረግ ግዴታቸው ነው። በእኔ እይታ የዜጎችን ሕይወት ባለመጠበቃቸው ተጠያቂ የሚሆኑ ባለስልጣናት የለም። ይህን በአጠቃላይ በአገሪቷ ውስጥ ያለ ትልቅ ችግር ነው። ሁለተኛ የካምፓላ ስምምነት የሚባል አለ። የሀገር ውስጥ ተፈናቃይ ኢትዮጵያ ራሷ የፈረመችው ነው። አፍሪካውያን የሀገር ውስጥ ተፈናቃይ መብቶች አሉ። ይህን ካሳ ሁሉ ማየትም አለበት። የተመልሶ መቋቋም አለበት። ጸጥታው፣ ሰላሙ መረጋገጥ አለበት። ይህ ህጉ ነው። የአካባቢ ባለስልጣናት ተጠያቂነት ኢትዮጵያ ውስጥ በጣም ያስፈልጋል ብዬ ነው የማስበው።
እነዚሁ የኪረሙ ወረዳ ነዋሪዎች በአካባቢያቸው የጸጥታ ችግር በደቀነባቸው ስጋት መፈናቀላቸውን ያስታውሳሉ። የምስራቅ ወለጋ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ዳኝ ለቺሳ ለአሜሪካ ድምጽ ሲናገሩ ነዋሪዎቹ የተፈናቀሉት የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎች በፈጸሙት ጥቃት ምክንያት እንደሆነ ገልጸዋል። ሁለቱም ታጣቂ ቡድኖች በተለያየ ጊዜ ለመሰል ውንጀላዎች በሰጧቸው ምላሾች ሲቪሎችን ኢላማ እንደማያደርጉ በመግለጽ አስተባብለው የመንግስት ኃይሎችን ተጠያቂ አድርገዋል። በኦሮሚያ ክልል ምስራቅ ወለጋ ዞን የተለያዩ ወረዳዎች ተፈናቅለው የነበሩ የግጭት ተመላሾች አጠቃላይ ቁጥር ከ119,000 በላይ እንደሆነ ከዞኑ ቡሰጎኖፋ ጽህፈት ቤት የተገኘው መረጃ ያመለክታል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠው ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። በግጭት ምክንያት በዓለም ዙሪያ 7.9 ሚሊዮን ሰዎች በሀገር ውስጥ መፈናቀላቸውንና ከእነዚህ ውስጥ ግማሽ የሚሆኑት የሚገኙት ከሳህራ በታች ባሉ የአፍሪካ ሀገራት መሆኑን በቅርቡ ይፋ የተደረገ አንድ ሪፖርት አስታወቀ። የሀገር ውስጥ ተፈናቃዮች ክትትል ማዕከል የተሰኘው ተቋም ባወጣው ሪፖርት እንደ አውሮፓውያኑ አቆጣጠር በ2023 ብቻ በቀጠናው 34.8 ሚሊዮን ሰዎች መፈናቀላቸውንና ይህም ካለፈው ዓመት ጋር ሲነጻጸር ብልጫ ማሳየቱን ገልጾ በተለይ በእርስ በርስ ጦርነት ውስጥ በምትገኘው ሱዳን የተፈናቃዮች ቁጥር በከፍተኛ ሁኔታ መጨመሩን አመልክቷል። በዚህ ዙሪያ መሐመድ የሱፍ ከናይሮቢ ላከውን ስመኝሽ ቆይ አቀናብረዋለች።
ሱዳናዊቷ ዶክተር አይሻ ሐሰን ባለፈው ዓመት አዲስ ከተፈናቀሉ 3.1 ሚሊዮን ሰዎች መካከል አንዷ ናት። በሀገሪቱ ውስጥ እየተካሄደ ባለው የእርስ በርስ ጦርነት ውስጥ የቆሰሉትን ለማከም ሆስፒታል ስትደርስ ፈጥኖ ደራሽ ድጋፍ ሰጪ ኃይሎቹ ከአንዳንድ የተደራጁ ወንጀለኞች ጋር በመሆን እንዳስፈራሯት ትገልጻለች። ፈጥኖ ደራሽ ድጋፍ ሰጪ ኃይሎች ካለፈው ዓመት ሚያዝያ ጀምሮ ከሱዳን ጦር ጋር እየተዋጉ ሲሆን ዶክተር ሐሰን የደረሰባት ዛቻና ማስፈራራት ታካሚዎቿንና የምትኖርበትን ኦምዱርማን ከተማ ለቃ ከቤተሰቦቿ ጋር የተሻለ ደህንነት ወዳለበት ቦታ እንድትሰደድ እንዳስገደዳት ትናገራለች።
From there, I went to North Sudan, Shimalia. It's called Karima.
ከዚያ ተነስቼ ሰሜን ሱዳን አልሺማሊያ ውስጥ ወደሚገኝ ካሪማ የተባለ ስፍራ ሄድኩኝ። እዚያ 3 ወር ለሚሆን ጊዜ ከቆየም በኋላ ከቤተሰቦቼ ጋር ወደ ፖርት ሱዳን ሄድን። ከዚያ ደግሞ ተፈናቅለን ወደ ዩጋንዳ ሄድን።
በሱዳን ጦርና በፈጥኖ ደራሹ ድጋፍ ሰጪ ኃይሎች መካከል እንደ አውሮፓውያን አቆጣጠር በሚያዝያ 2023 ጦርነት ከተነሳ ወዲህ 9.1 ሚሊዮን ሰዎች ተፈናቅለዋል። ይህም ሱዳንን በዓለም ዙሪያ ከፍተኛ ሰዎች የተፈናቀሉባት አገር አድርጓታል። የሀገር ውስጥ ተፈናቃዮች ክትትል ማዕከል የተሰኘው ተቋም ባወጣው ሪፖርት የተፈናቃዮቹ ቁጥር እንደ አውሮፓውያን አቆጣጠር በ2008 ምዝገባ ከጀመረበት ጊዜ አንስቶ ከመዘገባቸው ሁሉ ከፍተኛው ቁጥር ነው ሲል አስፍሯል። ግጭቱ የእርዳታ ተቋማት በችግር ውስጥ የሚገኙትን በሚሊየን የሚቆጠሩ ሰዎችን መድረስ እንዳይችሉ ያደረጋቸው በመሆኑም ምግብ፣ ውሃ፣ መድኃኒትና ደህንነት ፍለጋ ተጨማሪ መፈናቀል ፈጥሯል። ከሱዳን ውጪም በዲሞክራቲክ ሪፐብሊክ ኮንጎ በጦር ኃይሉና በአማጽያን መካከል የሚካሄደው ጦርነት ወደ 7 ሚሊየን የሚጠጉ ሰዎችን አፈናቅሏል። በኢትዮጵያም እንዲሁ እንደ አውሮፓውያን አቆጣጠር በ2020 በትግራይ ክልል ውስጥ በተካሄደው የሁለት ዓመት ጦርነት የጀመረው ግጭት ወደ ሌሎች የሀገሪቱ ክፍሎች ተስፋፍቶ ባለፈው ዓመት 790 ሺህ ሰዎች መፈናቀላቸውን ሪፖርቱ አስቀምጧል። የተባበሩት መንግስታት ድርጅት የተቀናጀ የሰብአዊ ተግባራት ጉዳዮች መስሪያ ቤት ወይም ኦቻ በዚህ ወር ይፋ ባደረገው ሪፖርት ደግሞ ኢትዮጵያ ውስጥ በሚካሄዱ ግጭቶች፣ አለመግባባቶችና የአየር ንብረት ለውጥ ያስከተሏቸው አደጋዎች ምክንያት 4.4 ሚሊዮን ሰዎች በሀገር ውስጥ መፈናቀላቸውን አስታውቋል። በትግራይ ክልል የነበረው የጸጥታ ችግር ቢሻሻልም በጎረቤት በሚገኘው የአማራ ክልል የተቀሰቀሰው አዲስ ግጭት 407 ሺህ ሰዎች እንዲፈናቀሉ እንዳደረገ ሪፖርቱ ገልጾ፣ ነገር ግን በቀጠለው ግጭት ምክንያት ወደ ተለያዩ ቦታዎች ተንቀሳቅሶ መረጃ ለማሰባሰብ አዳጋች በመሆኑ ቁጥሩ ከዛም በላይ ሊሆን እንደሚችል ጠቅሷል። በአፍሪካ የሚነሱ ግጭቶች አብዛኛውን ጊዜ በድንበር፣ በማህበረሰብ ፖለቲካና በሀብት ክፍፍል ምክንያት ሲሆን ቢያንስ 10 የሚሆኑ በአብዛኛው የምዕራብ አፍሪካ ሀገራት ደግሞ ከሽብር ጋር የተያያዙ ግጭቶችን ያስተናግዳሉ። ከምዕራብ አፍሪካ ሀገራት መካከል የበለጠ ተጠቂ የሆነችው 700 ሺህ ሰዎች የተፈናቀሉባት ቡርኪና ፋሶ ስትሆን እንደ አውሮፓውያን አቆጣጠር በ2022 ከነበረው ቁጥር ጋር ሲነጻጸር ቁጥሩ በ61 ከመቶ ከፍ ያለ ነው። ቪሴንቴ አንዜሊኒ በሀገር ውስጥ ተፈናቃዮች ክትትል ማዕከል አስተባባሪና ከሪፖርቱ አዘጋጆች መካከል አንዱ ናቸው።
A rising conflict is really contributing to the rising trend and especially weather related.
እንዲጨምር ያደረገው አንዱ የግጭቶች መጨመር ነው። በተለይ ከአየር ንብረት ጋር የተያያዙ እንደ ጎርፍ፣ አውሎ ነፋስ እና ድርቅ የመሳሰሉ አደጋዎችም ቁጥሩ ከዚህ በፊት ባልታየ ሁኔታ እንዲጨምር አስተዋጽኦ እያደረጉ ነው። እነዚህ ሁሉ አሳሳቢ አዝማሚያዎች ናቸው። እዚህ ጋር አጽንኦት መስጠት የሚያስፈልገው ግን መንግስታትና የሰብአዊ ተቋማት የበለጠ እርምጃ እንዲወስዱ የሚያስችላቸው ተጨማሪ መረጃዎች ይፋ እየተደረጉ መሆኑ ነው። ይህም ሁኔታው ላይ የራሱ ተጽዕኖ ይኖረዋል።
አንዘሊኒ አክለው ግጭቶችን ለመፍታትና የተፈጥሮ አደጋዎችን ለመቋቋም መንግስታት አቅማቸውን ማሻሻል አለባቸው ይላሉ።
But what we're really seeing in the region should be a reason of concern and more efforts need to be put in conflict resolution and peace building and disaster risk reduction across this region.
በቀጠናው ያየነው ያለነው ነገር ስጋት ሊያሳድርብን ይገባል። ግጭቶችን ለመፍታት ለሰላም ግንባታና በቀጠናው የሚከሰቱ የአደጋ ስጋቶችን ለመቀነስ የበለጠ ጥረት ሊደረግ ይገባል። ይህ በዓለም ላይ ከፍተኛ ተጽዕኖ እያደረገ ያለውን ሁኔታ ይቀንሳል። በአፍሪካ የሚታየው የሀገር ውስጥ መፈናቀል መፍትሄ ከተገኘለትና ከቀነሰ በዓለም ላይ የሚታየውን ሁኔታ በስኬት ለመቀነስም ይረዳል። ነገር ግን እንዳለመታደል ሆኖ ላለፉት ጥቂት ዓመታት የሚታየው አዝማሚያ ያ አይደለም። ስለዚህ ይህ እንዲሆን ተጨማሪ የመንግስት አመራርና መዋዕለ ንዋይ ያስፈልጋል።
ተቀማጭነቱ በስዊዘርላንድ የሆነው ተቋም እንደሚለው አብዛኞቹ ተፈናቃዮች በህይወት ለመትረፍና ህይወታቸውን መልሰው ለመገንባት የሚታገሉት አገራቸው ውስጥ ሆነው ነው። ለዶክተር ሐሰን ግን በሱዳን ሆስፒታል ውስጥ እየሰራች ያለ የታጠቁ ቡድኖች የቤተሰቦቿን ቤት መዝረፍ በመጀመራቸው በዛ መቆየት ለሷ አደገኛ ነበር።
After like 2 months or so, the support team, they came and resided in our home. Now they are living in our home.
ከሁለት ወር ገደማ በኋላ የፈጥኖ ደራሹ ቡድን አባላት መጥተው ቤታችን ውስጥ መኖር ጀመሩ። ስንት እንደሆኑ እንኳን አላውቅም። ግን መጡና እዚያ እንደሚኖሩ ነገሩን። ያባቴን መኪና ወሰዱበት። አሁንም እዚያው ነው የሚኖሩት።
በዓለም ላይ የሚገኝ የትኛው ማሐገር አደጋና መፈናቀል ሊያጋጥመው ይችላል ያለው ማዕከሉ በሱዳን በዲሞክራቲክ ሪፐብሊክ ኮንጎና በፍልስጤም ግዛቶች የሚካሄዱት ግጭቶች ግን በዓለም ላይ የሚታየው የተፈናቃዮች ቁጥር በከፍተኛ ሁኔታ እንዲያሻቅብ ማድረጉን አብራርቷል። በመሐመድ ዩሱፍ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝ ሸቆየን አመሰግናለሁ። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ተኩል ሆኗል። እኛ ባለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ተኩል ላይ እንገኛለን። በዚሁ ወደ ዩናይትድ ስቴትስ ወደሚመለሰው ሌላ ዘገባ እንሻገር። የአሜሪካው ፕሬዚደንት ጆ ባይደን ዋሽንግተንን በመጎብኘት ላይ ላሉት የኬንያው ፕሬዚደንት ዊሊያም ሩቶ የተለመደውን ሞቅ ደመቅ ያለውን አቀባበል ከማድረግ በተጨማሪ አፍሪካዊቱ ሀገር የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አጋር እንድትሆን ወስነዋል። ኬንያ ከሳህራ ግርጌ ካሉ ሀገራት ይህን ማድረግ ያገኘች የመጀመሪያዋ ሀገር ሆናለች። ውሳኔው የአሜሪካ ወታደሮች ከምዕራብ አፍሪካዊቱ ሀገር ኒጀር ለቀው ለመውጣት በሚዘጋጁበት ወቅት የመጣና የአሜሪካ ጸጥታ ትብብር ወደ ምስራቅ አፍሪካ መዞሩን የሚያመላክት ነው ተብሏል። የቪኦኤዋ አኒታ ፓውል የላከችውን ዘገባ እንግዶ ወልድ ያቀናብሩታል።
ፕሬዚደንት ጆ ባይደን ትናንት ሐሙስ የኬንያውን ፕሬዚደንት ዊሊያም ሩቶን በዋይት ሀውስ ሲቀበሉ የሁለቱ መሪዎች ተጨባብጠው መታየት የተለመደ የሰላምታ ልውውጥ ብቻ ሳይሆን አንድ ትልቅ ጉዳይ እንደጀመሩ ያበሰረ ነው ተብሏል። አንድ አፍሪካዊ መሪ በዋሽንግተን ኦፊሻላዊ ጉብኝት ሲያደርግ ከ16 ዓመት በኋላ ለመጀመሪያ ጊዜ ነው። ሶፍት ፓወር እያሉ ዲፕሎማቶች የሚጠሯቸውንና ድል ያለ የራት ግብዣን የመሰሉ ክንውኖችን ብቻ ሳይሆን ከዛም ከበድ ያሉና ተጨባጭ የሆኑ ውሳኔዎችም የታዩበት ጉብኝት ነው። የኔቶ አባል ያልሆነችው ኬንያ የቃል ኪዳኑ ዋና አጋር እንድትሆን እውቅና እንደሰጡ ባይደን ይፋ አድርገዋል። ይህም ምስራቅ አፍሪካዊቱ አገር ከአሜሪካ ወታደራዊ ስልጠናና መሳሪያዎችን እንድታገኝ ያስችላታል። ጆ ባይደን ትላንት ሐሙስ ይህን ብለዋል።
ውሳኔው ላይ የደረስነው አይሲሲንና አልሻባብን ላዳከመውና ለዓመታት በመተባበር በፈጸምነው የጸረ ሽብርተኝነት ዘመቻ ለዩክሬን በጋራ ባለን ድጋፍና ዓለም የተባበሩት መንግስታት ቻርተር እንዲያከብር በጋራ በመስራታችን ምክንያት ነው። በሄይቲ ጉዳይ በጋራ መስራታችን በዛች ሀገር ያለውን አለመረጋጋትና የደህንነት እጦት ይቀንሳል።
ዊሊያም ሩቶ በበኩላቸው የአፍሪካ ሀገራት ያለባቸው የገንዘብ ዕዳ ለማስቀነስ አሜሪካ የምታደርገውን ድጋፍ በእጥፍ እንድትጨምር ጠይቀዋል። አብዛኛው ዕዳም በዓለም ትልቁ አበዳሪ ከሆነችው ቻይና የመጣ ነው።
ይህ በአስቸኳይ የማይደረግ ከሆነ የነጻነት ዲሞክራሲና የሕግ የበላይነት እሴቶች አደጋ ላይ ይወድቃሉ።
በኬንያ የሚታየውና በአሜሪካው የውጭ ጉዳይ ሚኒስቴር መስሪያ ቤት ጭምር ተሰንዶ የሚገኘው አስከፊ የሰብአዊ መብት አያያዝ ባለበት ሁኔታ አሁን በአሜሪካ የተሰጣትን ቦታና ማዕረግ እንዴት እንደምትጠቀምበትና እንደምትይዘው አሳሳቢ እንደሆነ ተንታኞች በመናገር ላይ ናቸው። ማይክል ዋልሽ በውጭ ፖሊሲ ጥናት ተቋም የአፍሪካ ፕሮግራም ባልደረባ ናቸው።
ኬንያ በመንግስት ወይም መንግስትን በሚወክሉ አካላት የሚፈጸም የዘፈቀደ ግድያ፣ አስገድዶ መሰወር፣ ሰቆቃና ሌሎችም ጭካኔ በተሞላቸው ድርጊቶች የምትጠየቅ አገር ነች። ይህም በጸጥታ ኃይሎች የሚፈጸም ነው። እናም አሜሪካ እነዚህን ጉዳዮች መመልከት ማቆሙ አሳሳቢ ነው። አሜሪካ ዲሞክራሲን በአፍሪካ ማበርታቱን ትታ በጸጥታ ላይ ብቻ ማተኮሯ አሳሳቢ የሆነ ነው።
ሩቶ በአንድ ቀን የዋሽንግተን ቆይታቸው በርካታ ስምምነቶችን የፈጸሙ ሲሆን ኬንያ ወደ ሄይቲ 1000 የጸጥታ ኃይሎች ለመላክ ያስቀመጠችው እቅድ ስለ መዘግየቱ ጉዳይ ተወያይተዋል። ለእቅዱ መሳካት አሜሪካ 300 ሚሊዮን ዶላር ለመስጠት ያሰበች ቢሆንም ውጥኑ ግን በኬንያ የፖለቲካና የሕግ ደንቃራዎች ገጥመውታል። በሄይቲም የሚታየው ፖለቲካዊ ውጥንቅጥ ለመዘግየቱ ሌላው ምክንያት ነው ተብሏል። የጸጥታ ኃይሎችን ወደ ሄይቲ ለመላክ ጉጉት አዘል መሻታቸውን የገለጹት ሩቶ መቼ እንደሚያደርጉት ግን ቀን አልቆረጡም። አኒታ ፓውል ከዋይት ሀውስ ለላከችው ዘገባ እንግዶ ልነኝ ዋሽንግተን ዲሲ።
እንግዶ ልን ለቀደመው ዘገባ አመሰግናለሁ። ቀጣዩም ዘገባ በዚሁ በዩናይትድ ስቴትስ ያቆየናል። በዩናይትድ ስቴትስ ፕሬዚደንት አስተዳደር አርበኞች በ5.7 ቢሊዮን ዶላር ውጪ ስፋት ያለው የጤና ጥበቃ እንክብካቤ ጥቅሞችን አግኝተዋል። የቀድሞ ፕሬዚደንት ዶናልድ ትራምፕ በበኩላቸው አርበኞች በእርሳቸው የአስተዳደር ዘመን የተሻለ ጥቅም ያገኙ እንደነበረ ይከራከራሉ። የቪኦኤዋ ቬሮኒካ ባልድራስ ኢግሌሲያስ አሜሪካውያን የጦር አርበኞች ከቀጣዩ ፕሬዚደንት ምን ይጠብቃሉ የሚለውን በመዳሰስ ተከታዩን ዘገባ ልካልናለች። ቆንጅታዬ ታሰማናለች።
በወታደራዊ አገልግሎት ላይ በነበሩበት ወቅት ለመርዛማ ቁስ ተጋልጠው የታመሙ አርበኞች የጤና እንክብካቤ የሚያገኙበትን መንገድ ለማስፋፋትና ለቤተሰቦቻቸውም ከነሱ ህልፈት በኋላ የተሻለ ጥቅማ ጥቅም ለማስገኘት የታቀደው ፓክት አክት የተባለው ህግ ከሁለት ዓመታት በፊት በፕሬዚደንት ጆ ባይደን ተፈርሞ ተደንግጓል። እስካሁንም ወደ 890 ሺህ የሚደርሱ አርበኞች በዚህ ህግ ተጠቃሚ እንደሆኑ ተነግሯል። ከትናንት በስቲያ ረቡዕ ፕሬዚደንት ጆ ባይደን ባደረጉት ንግግር 1 ሚሊዮን የሚሆኑ አርበኞች በዚህ ህግ ጥቅም ማግኘታቸውን አውስተዋል።
የመተንፈስ ችግር፣ ካንሰር፣ የአንጎል ካንሰር በመሳሰለው ለረጅም ጊዜ ሲሰቃዩ የኖሩ ሰዎች አሉ። ፊትም ቢሆን ለበሽታው የተጋለጣችሁት ከወታደራዊ ግዳጅ በተያያዘ ለመሆኑ ማረጋገጫ ካላመጣችሁ መባል አልነበረባቸውም። እድሜ ለፓክት አክት ድንጋጌው አሁን እሱን አምጡ ተብላችሁ አትጠየቁም።
በእርሳቸው የአስተዳደር ዘመን አርበኞችን፣ ተንከባካቢዎቻቸውንና እነሱ ካለፉ በኋላ ቤተሰቦቻቸውን የሚጠቅሙ ከ30 የሚበልጡ ህግጋት በሁለቱም ፓርቲዎች ህብረት መደንገጋቸውን ጆ ባይደን አስረድተዋል።
መኖሪያ ቤት አልባ አርበኞችን ቤት እንዲኖራቸው ለማድረግ ተጨማሪ ገንዘብ መድበናል። ሳይሰማ የራሳቸውን ህይወት በገዛ እጃቸው የሚያጠፉ ብዙ አርበኞች ስላሉ በተለይ አርበኞችን የሚረዱ በመቶች የሚቆጠሩ የአእምሮ ጤና ባለሙያዎችን በመቅጠርና በማሰልጠን ላይ ነን።
መጪው ፕሬዚደንታዊ ምርጫ የሚፎካከሯቸው ዶናልድ ትራምፕ በበኩላቸው የዩናይትድ ስቴትስ የጦር አርበኞች በእኔ አስተዳደር ዘመን የተሻለ ድጋፍ ያገኙ ነበር ብለው ተሟግተዋል። ትራምፕ ባለፈው ህዳር ራምብል በተባለው የማህበራዊ መገናኛ ላይ ባወጡት የቪዲዮ መልእክታቸው እንዲህ ሲሉ ሰፋ አድርገው ተሟግተዋል።
በዚች ሀገር 33,000 ቤት አልባ የሆኑ በከፋ ድህነት የሚኖሩ የጦር አርበኞች አሉ። የሚያሳፍር ነገር ነው። በእኔ 4 ዓመት የአስተዳደር ዘመን ብዙ ረድተናቸው ነበር። አሁን እሱ ሁሉ እንዲቀር ተደርጓል።
እንደገና ከተመረጥኩ ይሄ ይቀየራል ብለዋል ዶናልድ ትራምፕ።
አስተዳደሩን ሲይዝ በመጀመሪያው ቀኔ ጆ ባይደን በህገወጥ መንገድ የሚመጡ የውጭ ሀገር ሰዎችን ለማጓጓዝ እና ለማስጠለል በብዛት የሚያፈሱትን ገንዘብ አስቆመዋለሁ። ከምናተርፈው ገንዘብ በጣም ብዙውን ቤት አልባ ለሆኑ አሜሪካውያን የጦር አርበኞች መጠለያና ሕክምና እንዲውል አድርጋለሁ።
በባይደንም በትራምፕም የአስተዳደር ዘመኖች የጦር አርበኞችን ህይወት ለማሻሻል የተወሰዱ እርምጃዎችን የማህበራዊ ኑሮ ባለሙያዎች አገር አቀፍ ማህበሩ አድንቋል። ለምሳሌ በባይደን አስተዳደር አርበኞች ከዩናይትድ ስቴትስ የአርበኞች ጉዳዮች ሚኒስቴር ውጪ የሚያገኟቸውን ድጋፎችና እንክብካቤዎች ሰፋ እንዲሉ ተደርጓል። ሆኖም አሁንም ብዙ ተግዳሮቶች አሉ። አንቶኒ ኢስትሪት የማህበራዊ ኑሮ ባለሙያዎቹ ማህበር ዋና ስራ አስፈጻሚ ናቸው። እንዲህ ሲሉ ያስረዳሉ።
አገልግሎት የሚፈልጉ ሰዎች የተዘረጋው ስርዓት ውስጥ ለመግባት ችግር ይገጥማቸዋል። ከአሰራር ሂደት ጋር የተያዘ በጣም ረጅም ጊዜ ማስጠበቅ የመሳሰለ ችግር አለ። በቂ ሰራተኛ ካለመመደብ ጋር የተያዙ ችግሮች ናቸው።
ቀጣዩ ፕሬዚደንት ለአርበኞች የአእምሮ ጤና እንክብካቤ ተደራሽነት ጉዳይ የተለየ ትኩረት መስጠት እንደሚኖርባቸው አንቶኒ ስትሪት ያሳሰቡ ሲሆን በአሁኑ ጊዜ የዘርፉ ባለሙያዎች እጥረት መኖሩንም ጠቁመዋል።
ያዳመጣችሁ ያላችሁት ከአሜሪካ ድምፅ በቀጥታ እየተደመጠ የሚገኘውን የአርብ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው ምዕራፍ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው ምዕራፍ የመጀመሪያ ዘገባ ኢትዮጵያ የግል አየር መንገዶች መደበኛ በረራ እንዲጀምሩ ስለ መፍቀዷ ይነግረናል። የኢትዮጵያ መንግስት የግል አየር መንገዶች በሀገር ውስጥ መደበኛ በረራ እንዲጀምሩ መፍቀዱን አስታውቋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን በሀገር ውስጥ የአየር መንገዶች በጻፈው ደብዳቤ ሀገር በቀል የአየር ትራንስፖርት ኦፕሬተሮች በአሁኑ ጊዜ እየሰጡት ካለው የቻርተር በረራ በተጨማሪ መደበኛ የመንገደኞችና የጭነት በረራ አገልግሎቶች መስጠት እንዲችሉ መፍቀዱን ገልጿል። በዚህ ጉዳይ ላይ ባለሙያዎችን ያነጋገረው ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልኮልናል።
የኢትዮጵያ ሲቪል አቪዬሽን ባለስልጣን ከትላንት በስቲያ ረቡዕ ግንቦት 14 ቀን 2016 ዓ.ም በሀገሪቱ ለሚገኙ 12 የግል አየር መንገዶች በላከው ደብዳቤ ሀገር በቀል የግል ኦፕሬተሮች አሁን እየሰጡት ካለው የቻርተር በረራ በተጨማሪ በሀገር ውስጥ መደበኛ የመንገደኞችና የጭነት በረራ አገልግሎት እንዲጀምሩ መፈቀዱን ያብራራል። ፈቃድ የመስጠት ውሳኔው የአየር ትራንስፖርት ዘርፉ ለሀገሪቱ ሁለንተናዊ እድገት አስተዋጽኦ እንዲያበረክት፣ በዘርፉ የተሰማሩ ባለሀብቶች ደህንነቱ የተረጋገጠ አገልግሎት እንዲሰጡና ከዘርፉም ይበልጥ ተጠቃሚ እንዲሆኑ እንደሚያስችል ባለስልጣን መስሪያ ቤቱ ገልጿል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የአፍሪ አቪዬሽን አማካሪ አቶ ዳንኤል ኃይሉ በበኩላቸው ውሳኔው በፖሊሲ ሰነድ ተደግፎ በይፋ የወጣ አለመሆኑን ጠቅሰው የግል አየር መንገዶቹ ወደ አገልግሎት ለመግባት ሊያመነቱ ይችላሉ ብለዋል። በተጨማሪም በሀገር ውስጥ ብቻ የተገደበ መደበኛ በረራ ትርፋማ አያደርጋቸውም ባይ ናቸው።
በዶሜስቲክ ደረጃ ብንመለከት የፈለጉበት ቦታ ፍሪሊ ስኬጁል ኦፕሬሽን ማካሄድ መቻል አለባቸው። ከኢትዮጵያን ባሻገር ወጥተው ደግሞ ሪጂናሊ ኦፕሬት ማድረግ መቻል አለባቸው። እንደምታውቀው አቪዬሽን ኢንዱስትሪ ሀይሊ ፎሬን ከረንሲ ድሪቭን ነው ያለው። ስለዚህ ብር ብቻ በመሰብሰብ ሰስቴነብል በሆነ መልኩ አቪዬሽን መምራት አይቻልም። ብዙ ስፔር ፓርቱ የሚመጣው አይሮፕላኑ የሚገዛውም አይሮፕላኑ መከራየቱ የሚቻለውም የቦጭ ምንዛሬ ነው። ስለዚህ እነዚህ አየር መንገዶች በዶሜስቲክ ላይ ብቻ ላይ አድርገው ፋይናንሻሊ ቫያብል ሊሆኑ አይችሉም።
የአቢሲኒያ የበረራ አገልግሎት ማኔጂንግ ዲሬክተር ካፕቴን ሰለሞን ግዛው ደግሞ የግል አየር መንገዶች መደበኛ በረራ ለማድረግ አቅም እንደሌላቸውና በሀገር ውስጥ ብቻ በመብረር አቅማቸውን ማሳደግ እንደማይችሉ ለአሜሪካ ድምፅ ተናግረዋል።
አሁን ያገለገለ አውሮፕላን 70 ሰው፣ 60 ሰው፣ 80 ሰው የሚይዝ ለመግዛት ከ8 እስከ 15 ሚሊዮን ዶላር ያስፈልጋል፣ ያገለገለ ለመግዛት። መደበኛ በረራ ለመብረር ደግሞ ቢያንስ 3፣ 5፣ 10 አውሮፕላን ያስፈልጋል። ማን ነው 150 200 ሚሊዮን ዶላር አውጥቶ ገንዘብ ውስጥ ከየት ይመጣል ሳትለኝ ተገኘና ተገዛ? አገር ውስጥ በረህ ነው ወይ እነዚህን አውሮፕላኖች የምትከፍለው? ለምን ሪጂናል የመብረር እስካቻልክ ድረስ ያ ሳይፈታ አውሮፕላን ፈቀድ ካልፈቀድ ትርጉም አለው ወይ? ያ ነው ትልቁ ጥያቄ። እኔ ጅቡቲ መብረር የማችል ከሆነ፣ ደቡብ ሱዳን፣ ኬንያ፣ ታንዛኒያ መብረር የማችል ከሆነ፣ ካገኘው ከኮንጎ መብረር የማችል ከሆነ ምንድን ነው ፋይዳው አውሮፕላን የምትገዛበት? ይሄ ነው መታየት ያለበት።
የኢትዮጵያ አቪዬሽን ዘርፍ በትልቁ የማደግ አቅም እንዳለው የሚጠቁሙት የዘርፉ አማካሪ አቶ ዳንኤል ኃይሉ ከኢትዮጵያ አየር መንገድ ተሻግሮ የግል አየር መንገዶችን በሚጠቅም መልኩ የአቪዬሽን ኢንዱስትሪውን ማሳደግ እንዳልተቻለ ያስረዳሉ። እነዚህ ኦፕሬተሮች እንዲያብቡ ከተፈለገም የፖሊሲ ድጋፍ ሊደረግላቸው ይገባል ይላሉ አማካሪው።
አንደኛ ለኢትዮጵያ አየር መንገድ የተሰጠው መብቶች በሙሉ ለፕራይቬት ኦፕሬተሮች መሰጠት አለበት። በኢንቨስትመንት ደረጃ ደግሞ የውጭ ኢንቨስተሮች መጥተው በሁለት መልኩ አትሊስት ሳፖርት ሊያጓቸው ይችላሉ። አንደኛ የሚፈልገው የፋይናንሻል ሳፖርት ሊሰጓቸው ይችላሉ። ሁለተኛ ደግሞ ኖውሃው ትራንስፈር ማድረግ ይችላሉ። ስለዚህ ያም የኢንቨስትመንት ፖሊሲም በዛ መልኩ መዘጋጀት አለበት። ሌላ ደግሞ እንደምንሰማው ባንኮች ለምሳሌ ለዚህ ለፕራይቬት ኦፕሬተሮች አውሮፕላን ኮላተራል አድርገው ለምሳሌ ገንዘብ መበደር የሚችሉበት ሁኔታ አይደለም ያለው። ምክንያቱም ኢንዱስትሪው ይህን ሪኮግናይዝ ተደርጎ እንዴት ነው ብድራችን ሊመልስ ይቻል የሚል እምነቱ ስለሌላቸዋል። ሌላውም ደግሞ ለፕራይቬት ኦፕሬተሮች ማበደር ልምዱም የለም።
የግል አየር መንገዶች የመንግስትን ድጋፍ እንደሚሹ የሚገልጹት ካፕቴን ሰለሞን ደግሞ በተለይም ከብድር አቅርቦት ጋር ተያይዞ ያለው ተግዳሮት በተቻለ መጠን መፈታት እንዳለበት ያመለክታሉ።
ለአውሮፕላን አበድሩን ከማለት ተሳቢ አበድሩን ብላቸው ይቀላቸዋል። ከተለመደው አሰራር ውጪ ማሰብ አንችልምም አንፈልግም። ሀሳቡ ጥሩ መሆኑ እንኳን ቢያውቁ ሊያሰራቸው ነው። ስለዚህ ስራውን አይፈልጉት። ከዚህ በፊት እኔ ባንክ ጠይቄ አውሮፕላኗ ተነስታ ብትበርና ብትጠፋ ምን እናደርጋለን ነው ተባልኩት። አንድ ባንድ ሌላ ቦታ ግን መተን ወደ እጅ የሚጠኑ እኛ ሰፖርት ብናገኝ እኛ እንኳን በአቅማችን ብዙ ዶላር ማግኘት የምንችል ድርጅት ነን፣ ከውጭ ድርጅቶች ጋር ስለምንሰራ ገብቷል። እና ይሄንን ነው መረዳት ያለብን። እና ባንኮች ያለባቸው ችግር መረዳት የለም።
ኢትዮጵያ በአቪዬሽን ዘርፍ የተሰጣት ትልቅ ጸጋ አለ። ይህን አቅም መጠቀሙ ላይ ግን ችግሮች አሉብን የሚሉት ካፕቴን ሰለሞን በተለይም የመንግስት አካላት ዘርፉን በትክክል የተረዱት አይመስለኝም ብለዋል። ችግሮቹን ለመፍታትም ጠቅላይ ሚኒስትሩ ጣልቃ እንዲገቡ ጠይቀዋል።
መንግስቱ ነው ሊያደርግልኝ የሚችለው ለኔ በሰጠኝ ፍቃድና መብት ውስጥ ሙሉ ለሙሉ ተቀሳቅሼ መስራት እንድችል ቢያመቻችልኝ እኔ ለራሴ እበቃለሁ። አሁን ያለው ምንድነው? መንግስት ባንድ በኩል የሚሰጥህ ፍቃድ አለ፣ መንግስት የሚሰጥህ ፍቃድ አለ። ነገር ግን ያን ፍቃድ ለማስከበር ነው ብዙውን ጊዜ የምጨርሰው። እኔ አሁን ከጠየቀኝ ሳይንሳዊ ባይሆንም ምናልባት ከምችለው 15ና 20% በላይ እስከዛሬ ሰርቼ አላውቅም። ይሄን ችግር ማን ነው የሚፈታው? እንዴት ነው የሚፈታው ካልከኝ፣ እኔ ከልምዴ ከእድሜ ካለፍኩበት መንገድ የክቡር ጠቅላይ ሚኒስትሩ ቢሮ ራሱ ያውም እሳቸው የአምስት ደቂቃ አቴንሽን ሰጥተው ካላዩት በስተቀር ይሄ ነገር ምንም የሚሻሻል ነገር የለም።
የአቪዬሽን ዘርፍ አማካሪው አቶ ዳንኤል ኃይሉ ደግሞ መንግስት ዘርፉን ለማዘመን ፍላጎት እንዳለው ጠቅሰው ለዚህም አዲስ ፖሊሲ እያረቀቀ እንደሆነና ፖሊሲው ይፋ ሲሆን የተሻሉ አሰራሮች ይዘረጋሉ ብለው እንደሚያምኑ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ጉዳይ ስንሻገር በአዲስ አበባ በዘጠኝ ወራት ብቻ 13 ሰዎች በግንባታ ወቅት በተከሰተ አደጋ መሞታቸውን የከተማ እሳትና አደጋ ስጋት ስራ አመራር ኮሚሽን ለአሜሪካ ድምፅ አስታውቀዋል። የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ የሕዝብ ተቋማቸው ለእርዳታ ተጠርቶ በሄደባቸው የተመዘገበ መሆኑን ገልጸው ይህ አይነት አደጋ በከተማ እየጨመረ መምጣቱንም ይናገራሉ። የአሜሪካ ድምፅ ያነጋገራቸው መሐንዲስ የስራ ላይ ደህንነት ባለሙያ የሆኑት ቤዛ በቀለ በበኩላቸው የግንባታ ተቋራጮች የስራ ላይ ደህንነት መከላከያን እንደ ተጨማሪ ወጪ የማየትና ትኩረት ያለመስጠት ችግር ለአደጋው መባባስ ምክንያት መሆኑን ይናገራሉ። አስማማዋየ ነው በዚህ ጉዳይ ላይ ቀጣዩን ዘገባ ልኮልናል።
በአዲስ አበባ በግንባታ ወቅት በሚከሰት አደጋ ህይወታቸውን የሚያጡ ዜጎች ቁጥር እየጨመረ መሆኑን የከተማዋ እሳትና ድንገተኛ አደጋ ስራ አመራር ኮሚሽን ይገልጻል። በአንድ ወር ውስጥ ከግንባታ ጋር በተያያዘ 8 ሰዎችም ህይወታቸውን አጥተዋል። የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ በከተማዋ በግንባታ ወቅት የሚደርሱ አደጋዎች እየጨመረ ስለመምጣቱ ይናገራሉ።
የኮንስትራክሽን የስራ ላይ አደጋዎች እየተደጋገሙ ነው። 13 ሰው ገደማ ህይወታቸውን አጥተዋል በኮንስትራክሽን የስራ ላይ አደጋ። አንደኛው አዲስ ከተማ ወረዳ 7 እዚህ ጠሩ መስጊድ አካባቢ በመኖሪያ ቤታቸው እንደተኙ ያጋጠመ 7 ሰዎች ህይወታቸው ያለፉበት እናነሳለን። ሌሎቹ በተለያየ ጊዜ ያጋጠሙ ናቸው። እንግዲህ ሁሉም የግንባታ ስራዎች አደጋ ያጋጠመባቸው ቀደም ብዬ የጠቀስኩት ሁሉ በግለሰቦች እየተገነባ ያሉ ህንፃዎች እና መኖሪያ ቤቶች ላይ ያጋጠመ ነው። እንግዲህ ችግሩ እየተደጋገመ ነው። በእርግጥ በኮንስትራክሽን ስራ ላይ በግንባታ ስራ ላይ የአደጋ ደህንነት መስፈርትን ጠብቆ ካለመስራት አንጻር ክፍተቶች እና መዘናጋቶች አሉ። በዚህ ምክንያት በሰው ላይ ጉዳት እየደረሰ ነው።
በትላንትናው ዕለት ግንቦት 15/2016 ዓ.ም በቦሌ ክፍለ ከተማ ወረዳ 7 የረር እየተባለ በሚጠራው አካባቢ ህንፃ ለመገንባት የመሰረት ስራ ላይ በነበሩ ሰራተኞች ላይ በደረሰ የአፈር ናዳ የ28 ዓመት ወጣት ህይወት ማለፉንም ኮሚሽኑ ለአሜሪካ ድምፅ አስታውቋል። የአሜሪካ ድምፅ ያናገራቸው ስትራክቸራል መሐንዲስና የስራ ላይ ደህንነት ባለሙያ የሆኑት ቤዛ በቀለም የግንባታ ተቋራጮች የስራ ላይ ደህንነት መከላከያን እንደ ተጨማሪ ወጪ የማየትና ትኩረት ያለመስጠት ችግር ለአደጋው መባባስ ምክንያት መሆኑን ይናገራሉ።
ኮንትራክተሮቹ ለግንባታ ስራ የሚገቡበት ዋጋ የደህንነትን ጉዳይ ያማከል አይደለም። ስራውን ሰርቶ ትርፍ ለማግኘት ብቻ ነው የሚገባው። ሲሰራ ጥራትን ጠብቆ አደጋን ሳይፈጥር መስራት ቀዳሚ ታርጌታቸው አይሆንም ብዙ ጊዜና በሱ ምክንያት ኮንትራክተሮቹ ጋር ስለ ደህንነት ስራዎች በደንብ አይሰሩም። መከለያ ህጉ አለ። እኛ ሀገር የህጉ ችግር የለም፣ ሁሉም ሰው እንደሚለው ነው። ህጎች አሉ። የህንፃ አዋጁ ላይ የሚያስገድድ ህግ አለ። የአሰሪና ሰራተኛ ህጉ ላይም እንደዚሁ አስገዳጅ ህግ አለ። ያንን ህግ መተግበር ይቻላል። እንደገና ዓለም አቀፍ የሆኑ ህጎችንም እኛ ስምምነት አድርጋለች ኢትዮጵያ እንደ ሀገር። ስለዚህ የህግ ክፍተቱ ብቻ ሳይሆን እንደ ኃላፊነቱን ወስዶ ኮንትራክተሩ ስራውን አይሰራውም። ይሄ የደህንነትን ስራ ህንፃውን ከልሎ ለሰራተኞቹ የሚያስፈልገው የደህንነት መጠበቂያ መሳሪያዎችን አቅርቦ አይሰራም። በዛ ምክንያት አደጋዎች በየጊዜው ይመጣሉ። እንደገና ደግሞ አማካሪ ድርጅቶች ጋር ደግሞ ስንሄድ ከመንግስት ቀጥሎ አማካሪ ድርጅቶች ኃላፊነት አለባቸው። ጥራትን ስናስጠብቅ ደህንነትንም ጎን ለጎን እንደ አማካሪ ድርጅት መሰራት ሲኖርበት አልተሰራም። ስለዚህ ኮንትራክተሩን የሚያስገድደው ነገር የለም ማለት ነው።
በቂ ቁጥጥርና ሕግ ማስከበር አለመኖር ሌላው ምክንያት ስለመሆኑ የሚናገሩት ባለሙያዋ፣ ሰራተኞችም የደህንነት መከላከያ ማድረግን በተመለከተ ያላቸው ግንዛቤ አነስተኛ መሆኑንም ይገልጻሉ።
ሰራተኞቹ የምንሰጣቸውን የደህንነት መጠበቂያ መሳሪያ መጠቀም አይፈልጉም። ያ ማለት ምች አይመቸንም፣ ሙቀት ይፈጥርብናል፣ የተለያዩ ምክንያቶችን ያወጣሉ። በዛ ምክንያት እነሱም አይጠቀሙልንም። ስለዚህ እንደ አጠቃላይ ስንወስደው ስለ ደህንነት የግንዛቤ ችግር አለ። እያንዳንዱ ፕሮፌሽናል የሆነ ሰው ደህንነትን ትኩረት ሰጥቶ ማለት ይሄ የሰው ህይወት እያጠፋን የምንሰራው መንገድ የምንሰራው ግንባታ ምንም ጥቅም የለውም ለሰው የምንሰራው እስከሆነ ድረስ። ስለዚህ እንደ አጠቃላይ ሁላችንም ኃላፊነት ወስደን ልንሰራበት የሚገባ ነገር ነው ብዬ ነው የማስበው።
የኢትዮጵያ የህንፃ አዋጅ ቁጥር 624/2009 ማንኛውም ግንባታ በግንባታው አካባቢ የሚንቀሳቀሱ ሰዎችን፣ የግንባታው ሰራተኞችን፣ የሌሎች ግንባታዎችን ደህንነት በማያሰጋ መንገድ ዲዛይን መደረግና መገንባት እንዳለበት ይደነግጋል። የአዲስ አበባ እሳትና የአደጋ ስጋት ስራ አመራር ኮሚሽን ህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ህጉን ለመተግበር የሚያስችል ቁጥጥር ካልተደረገና ሁሉም የሚመለከታቸው አካላት ለጉዳዩ ትኩረት ሰጥተው ካልሰሩ ችግሩ ተባብሶ ሊቀጥል እንደሚችል ስጋታቸውን ይገልጻሉ።
እንግዲህ ከተማችን ውስጥ በርካታ የኮንስትራክሽን የግንባታ ስራዎች እየተከናወኑ ነው። በዚህ ሂደት ሊያጋጥሙ የሚችሉ አደጋዎችን አስቀድሞ በመገመት የአደጋ ደህንነት መስፈርቶችን ጠብቆ መስራት ያስፈልጋል። በዚህ ረገድ እንግዲህ አሰሪዎች፣ ኮንትራክተሮች፣ የዘርፉ ባለሙያዎች ትልቅ ኃላፊነት አለባቸው። በሌላ በኩል የግንባታ ፈቃድ የሚሰጠውም አካል ፈቃድ ከሰጠም በኋላ ግንባታው እንዴት እየሄደ ያለው ከአደጋ መስፈርት አንጻር የአደጋ ደህንነት መስፈርትን ጠብቀው እየሰሩ ነው የሚለው ቁጥጥር ማድረግ እና ክፍተቶች ካሉም ፈቃድ እስከ መከልከል ወይም ደግሞ ፈቃድ እስከ ማገድ ድረስ የዘለቁ እርምጃዎች ያስፈልጋሉ። ይሄ በጥብቅ ቁጥጥር ካልተሰራ ችግሩ እየሰፋ ሊመጣ የሚችልበት ሂደት ስላለ በዚህ ረገድ አሰሪዎች፣ ኮንትራክተሮች እና ግንባታ ፈቃድ አካሎች ትኩረት እንዲሰጡት በዚሁ አጋጣሚ ለማሳሰብ እንወዳለን።
የስራ ላይ ደህንነት ባለሙያ የሆኑት ቤዛ በቀለ እንደሚሉት ደግሞ በሀገር አቀፍ ደረጃ ለግንባታ ስራዎች ደህንነት የሚሰጠው ዝቅተኛ ትኩረት አሁን ላይ ከውጭ በሚመጡ ተቋራጮች ላይም ጭምር መስተዋል መጀመሩ ይናገራሉ። ችግሩን ለመፍታትም መንግስትን ጨምሮ በግንባታው ውስጥ የሚሳተፉ አካላት ለጉዳዩ ትኩረት በመስጠት ህግንና ሙያዊ ኃላፊነትን አክብረው የሚሰሩበትን ሁኔታ መፍጠር እንደሚገባ ይመክራሉ።
መንግስት ለሚሰሩ ለየትኛውም ግንባታዎች የተሰራ ቅድመ ጥንቃቄ ማየት ማለት ተቆጣጣሪ አለ። የግንባታ ፍቃድና ቁጥጥር የምንላቸው ግንባታዎችን መቆጣጠር አለባቸው። የሀገሪቱ የወጡትን ህጎች አሁንም ህግ እያወጡ ነው፣ ግን እስካሁን ያለውንም ህግ እንዲጠበቅ መንግስት የበኩሉን ድርሻ መወጣት አለበት። ኮንሰልታንቶችም ፕሮጀክቶችን እንደማስተዳደራቸው ይህንንም መቆጣጠር አለባቸው። የደህንነት ጉዳዮችን መቆጣጠር አለባቸው። ኮንትራክተሩ ደግሞ እራሱንም ትርፋማ ስለሚያደርገው ጥሩ የካምፓኒ ፕሮፋይል ወይ ደግሞ የድርጅቱን በደንብ የሚያሳውቅም ስለሚሆን የደህንነትን ነገር ላይ ትኩረቱን ሰጥቶ መስራት አለበት። በተጨማሪ እዚህ ላይ መጨመር የምፈልገው ሁሉም ዜጎች ደግሞ ኮንስትራክሽን ሴክተሩ እንዳለ ለአደጋ ተጋላጭነቱ ከፍተኛ ስለሆነ እያንዳንዱ ግለሰብ ለራሱ ጥንቃቄ መውሰዳል።
2009 ዓ.ም በወጣው የህንፃ አዋጅ በግንባታ ወቅት በቸልተኝነት ደህንነት መጠበቅ ባልቻሉ አካላት ላይ እስከ 5 ዓመት የሚደርስ እስር ሊያስቀጣ እንደሚችል ይደነግጋል። የአሜሪካ ድምፅም ቁጥጥር የማድረግ ስልጣን የሰጣቸው የኢትዮጵያ ኮንስትራክሽን ባለስልጣንና የአዲስ አበባ የግንባታ ቁጥጥር ባለስልጣን ኃላፊዎችን ስለ ጉዳዩ ለማናገር ያደረገው ጥረት ስልክ ባለማንሳታቸው ሳይሳካ ቀርቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን አመሰግናለሁ ለቀደመው ዘገባ። አሁን ወደ ኪነ ጥበቡ ዓለም እንሸጋገር። ከሰሞኑ ልክ ያለፈን መጠጥ ሱስ በአስቂኝ አቀራረብ የቃኘ የስዕል አውደ ርዕይ አዲስ አበባ ላይ ቀርቧል። ቅምቀማ የሚል ርዕስ የተሰጠ አውደ ርዕይ በሶስት ሰዓሊያን የተሰናዳ ሲሆን ከ30 በላይ ስራዎች ቀርበውበታል። ከሰዓሊያኑ መካከል ከተወሰኑት ጋር ቆይታ አድርገናል።
አዲስ አበባ ከተማ ላይ መናገሻውን ባደረገው አትሮኖስ የሥነ ጥበብ እልፍኝ ውስጥ ቀልብ ሳቢ ሥራዎችን ሲሰሩ የባጁ ወጣቶች ዓመት አልፎ ዓመት ሲተካ ለሄደር የማያቆዩት የጋራ ኪናዊ ድግስ አለባቸው። ከ10 ዓመታት በላይ የቆየው ይሄ ድግስ ማኅበረሰባዊ ትኩረት የሚሹ ጉዳዮች ሳቅና ፈገግታን በሚያላብሱ የካርቱን ስዕሎች ተዋስተው የሚቀርቡበት አውደ ርዕይ ነው።
በተለያየ ታይትሎች ላይ ነው ስንሰራ የነበር ነው። ለምሳሌ በሴተኛ አዳሪ ዙሪያ ሊሆን ይችላል። በትራፊክ አደጋዎች ዙሪያ የሰራናቸው ነበሩ። በሽንት ቤት ዙሪያ፣ በተለያዩ ርዕሶች ላይ ፒክ ያደረግን ካልተሳሳትኩ ለ13ኛ ዙር ነው ይህን ቅምቀማ የሚለውን ኤግዚቢሽን አዘጋጅ ነው።
የሰማችሁት ሲራክ ይልማን ነው። ከ20 ዓመታት በላይ በስነ ጥበብ ባለሙያነትና በመምህርነት የቆየው ሲራክ ቅምቀማ በሚል በተሰየመው ልዩ አውደ ርዕይ ላይ የስዕል ስራዎቻቸውን ካቀረቡ 3 ባለሙያዎች መካከል አንዱ ነው።
በየዓመቱ በምናቀርባቸው ኤግዚቢሽኖች በአስተማሪነታቸው በጣም እንግዲህ ትልቅ ፊድባክ የምናገኝ ሁልጊዜም ቢሆን፣ ምክንያቱም የምናነሳቸው ርዕሶች ቀላል የሚባሉ አይደሉም፣ ፈገግታን የሚፈጥሩ ናቸው። እንደገናም ደግሞ በወጣቱ ዙሪያ በተለይ እንደ ቀልድም ተብሎ የሚነገሩ ነገሮችን የምርም የተፈጠሩ ነገሮችን ነው ወደ ኮሚክ አርት ቀይረ ነው የምንሰራው።
አውደ ርዕዩ ልክ ያለፈ መጠጥን ጦስ በካርቱን ስዕሎች የቃኝ ነው። ከበድ ላለው አውድ ፈገግታን የመጫር አቅም ያለውን የካርቱን ስዕል ጥበብ ለምን እንደመረጡ ሲራክ ሲያስረዳ፣
ካርቱን አርት ያው እንደሚታወቀው የተለያየ አይነት ካርቱን አርት አለ። ግን እነዛ የተለያየ አይነት የካርቱን አርቶቹ በውስጣቸው ግን የሂውመር ወይንም ደግሞ ትንሽ ፈገግ የማስባል ነገሮች፣ ካራክተሮች ይሰጣቸዋል። በነዛ ካራክተሮች ውስጥ ግን ትልቅ መልእክት ይተላለፋል። እንደው የማሳቅ ትንሽ የማዝናናት አይነት ባህሪ ውስጣቸው እየተደረገ የማልቀስን ስሜት ራሱ በማሳቅ ባህሪ ውስጥ ነው አስተላለፍ የሚጠበቅበት። ይሄ ከመጠጥ ጋር በተያያዘ አሁን ላይ እንግዲህ ወጣቱም እየሆነ ያለውን ነገር እናያለን። ትንሽ መስመር የሳተም ይመስላል። እኛም ያለፍንበት እውነታዎች አሉ እና እነሱን እውነታዎች ትንሽ ፈገግ በሚያስደርግ የአሳሳል ዘይቤ በማድረግ ለማስተማር ነው። ማህበረሰቡን፣ ወጣቱን ለማስተማር ነው።
ቅምቀማ በተሰኘውና ጥምረት ለኢትዮጵያ በተሰኘው ተቋም በተደገፈው አውደ ርዕይ ላይ ስራዎቻቸውን ካቀረበ ወጣት ሳሊያን መካከል አንዱ ላይኩን ግርማ በበኩሉ የካርቱን ስዕሎች በተለይም የወጣቶችን ቀልብ በመሳብ ረገድ ያላቸውን አቅም ያነሳል።
ቀለል ያለ ሊመስል ይችላል፣ ግን ከወጣት ከሆኑ ወይም ደግሞ ይሄ ከዚህ ከመጠጥ ጋር በተያያዘ ሀሳቦች ስናነሳ በቀላሉ ሀሳብን ከነዚህ ወጣቶች ጋር ለመረዳዳት እንዲመች ተብሎ የወጣ ርዕስ ነው። በዚህ ኤግዚቢሽን እንግዲህ ወደ 30 እና 32 የሚሆኑ የካርቱን ስራዎች ቀርበዋል። ከዛ ውስጥ እንግዲህ 3 ሰዓሊዎች ነን። ከ3ቱ ሰዓሊ እኔ 10 አካባቢ ደርሶ ሰርቻለሁ።
ከዓመታት ላላነሰ ጊዜ ብሩሽና ቀለምን እያገናኘ ውብ ስራዎችን ለእይታ ሲያቀርብ የቆየው ላይኩን የስነ ጥበብ ስራዎች ማህበረሰባዊ ንቃትን ለመፍጠር ያላቸውን አቅም ደጋግሞ ይናገራል። በአውደ ርዕዩ ላይ የተካተቱትን አይነት በቀላል ለተመልካች የሚገቡ ስራዎች ደግሞ ይበልጥኑ አይን ከፋች ስለመሆናቸው ያወሳል።
አርት ደግሞ ራሱን የቻለ ሚዲያ ነው። እንግዲህ ከጋዜጣው፣ ከቲያትሩ ወይም ደግሞ ከቴሌቪዥኑ ከምናገኛቸው ሚዲያዎች በተለየ ቀለምና መስመር ሀሳብን የመግለጽ አቅሙ ከፍተኛ ስለሆነ ስነልቦናዊ ፋይዳውም ከፍተኛ ስለሆነ በዚህ ጥበብ ውስጥ እነዚህ ማህበራዊ የምንላቸውን እለት ከእለት የምናያቸውን ሰዎች የሚያደርጓቸውን ድርጊቶች ማስተላለፋችን ከአርት ሰዎች ጋር ካለው ግንኙነት ባለፈ ታሪካዊ የሆነ ባህላዊ የሆነ እሴቶችን ለሚቀጥለው ትውልድ የምናስተላልፍበት ትልቅ ፋይዳ ያለው ሚዲያ ነው ብዬ አስባለሁ አርት። ስለዚህ ይህንን ሀሳብ በዚህ ውስጥ በማስተላለፋችን ጥሩ ነገር ለሚመጣው ጀኔሬሽን የምናቆይ ይሆናል ብዬ አስባለሁ። ምክንያቱም እንደ ቀልድ አናየውም። ለ14ኛ ጊዜ በአኗል የካርቱን አርት ኤግዚቢሽን ማለት በኢትዮጵያ ውስጥ በእርግጠኝነት በሙሉ ልብ መናገር እችላለሁ። ምናልባት አላቅም፣ ሌሎች ተቋማቶች ይህን አዘጋጅቶ ሊሆን ይችላል። ግን ይሄ ጥምረት ለሕይወት የሚያዘጋጀው ፕሮግራም አኗሊ ማህበራዊ እሴቶች ላይ፣ ማህበራዊ መስተጋብሮች ላይ እነዚህ የምናያቸውን ዕለት ከዕለት የሚሆኑ ክንዋኔዎችን የምንገልጽበት ትልቁ ማስተላለፊያ ካርቱን አርት ኤግዚቢሽን አኑዋል ኤግዚቢሽን የምንለው ይሄ ትልቅ እና ምናልባትም በኢትዮጵያ የመጀመሪያው ነው ብዬ የማስበው ኤግዚቢሽን ነው እና ትልቅ ፋይዳ አለው ብዬ ነው የማስበው እንደኔ።
በዚህ አውደ ርዕይ ላይ የተሳተፉት ሲራክ ይልማ፣ በስርዓት ቱሉና ለይኩን ግርማ በግላቸው የራሳቸውን አሻራ የተዉትና አድናቂዎችን ያፈሩት ባለሙያዎቹ ለበርካታ ዓመታት በጋራ የመስራት ባህልን አዳብረዋል። በተምሳሌትነት ሊጠቀስ የሚችለው አብሮነት በዘርፉ ውስጥ ያላቸውን ስፍራ የበለጠ ለማሳደግ ተከታታይ ስራዎችን በጋራ ለመስራት የነበረውን ሚና ሲራክ ይልማ እንዲህ ገልጸዋል።
አብሮ ለሀያ ዓመት በመዝለቅን የኛ ስቱዲዮ ቀዳሚ የሚያደርገው ይመስለኛል። በጣም ብዙ ጥቅም አለው። በሀሳብ ትደጋገፋለህ። የስራዎቻችንን ሀሳብ በማጠናከር ስህተትም ከታየ ስራችን ላይ ስህተቱን ነቅሶ በማውጣት በመነጋገር ኢቨን ዲስከሽን ራሱ የሀሳብ አይዲያ ዲስከሽን በማድረግ ራሱ እኔ ያልታየኝን ፐርስፔክቲቭ የስነ የኔ የስራዎችን ስህተት ሌላኛው ጓደኛ ያሳየኛል። ሌኩን ወይ ደግሞ አብሮን እየሰራ ያለው በስርዓት ስህተቱን ያሳየኛል። በጣም ትልቅ መደጋገፍ ነገር አለው በህይወቴ ውስጥ። ትልቅ ተጽዕኖ ፈጥረዋል ከምላቸው ሰዎች ውስጥ እንግዲህ ልጠራቸው የምችለው ብስራትና ላይኮንን ነው። አብሮ መስራት የሚያክል ነገር ምንም ነገር የለም።
የቅምቀማ ውድድር አዘጋጅ ሰዓሊያን በቀጣይ ሌሎች ማህበረሰባዊ ፋይዳ ያላቸውን ስራዎች ለእይታ ለማቅረብ እቅድ እንዳላቸው ነግረውኛል። ታዲያ ስራዎቻቸው ለህዝብ መቅረባቸው ይቀጥል ዘንድ የዓላማ ተጋሪዎች ድጋፍ ሊነጽፍ እንደማይገባ አጽንኦት ሰጥተዋል። ሰዓሊ ላይኩን ግርማ በድጋሚ
አሁን ይሄ ጥምረት ለህይወት ኢትዮጵያ ቢባል ኤንጂኦ እነዚህ ማህበራዊ ጉዳዮችን ዕለት ከዕለት መነሳት አለበት ብሎ
አድማጮቻችን፣ የዚህ ዘገባ ቅጂ በዌብሳይታችን ላይ ይቀመጣል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። መልካም የሳምንት ማገባደጃ።